Stories from Sidama and Walaita regions in Ethiopia, collected in Awassa in February 1997 by Elizabeth Laird, under the auspices of the Ministry of Education, the Regional Educational Bureau, and the British Council.
Awassa, Yusuhak Aldada.
እሺ አሁን ምን ምን ነግራችሁ የምዳቋ የአንዲት የምዳቋ ታሪክ ነው የዚህ ታሪክ ዋና አላማ ዋናው ሐሳብ ሰዎች ላጭር ጊዜ ወይም ደግሞ ጊዜያዊ በጊዜያዊ ጥቅም ብቻ ተታለው እንደዚሁ ያሁኑን ሁኔታ ብቻ እንዳስቡ ራቅ አድርገው ወደፊት የሚመጣውን ችግርም ሆነ ደስታ ሀዘንም ሆነ እንዲሁም ድሎት እነዚህ ነገሮች ራቅ አድርገው ማሰብ እንዳለበት የሚገልጽ ተረት ነው። የተረቱ አርዕስት በፀሐይ የበረዳት ምዳቋ የሚል ነው። በእኩለ ቀን በፀሐይ የበረዳት ምዳቋ የሚል ይሆናል። ከእለታት አንድ ቀን አንዲት ምዳቆ ገላጣ ሜዳ ላይ ቆማ ትንቀጠቀጥ ነበር። እቺ ምዳቆ ቆማ የምትንቀጠቀጥበት ምክንያቱ ምን እንደሆነ ለማንም አልገባው። ጊዜው ታይሳስ ወር ነው። ቀኑ ከቀኑ 7 ሰዓት ነው። በጣም ከባድ ፀሐይ አለ። በዚህ ፀሐይ ላይ በእኩለ ቀን ምዳቋ ቆማ ትንቀጠቀጣለች። በርዷት አሁንም በየዕለቱ እዛ ቦታ እየቆመች ትንቀጠቀጣለች። በኋላ ሰው ጠጋ አለና አንቺ ምዳቆ ብሎ ያናግራታል። ወየየ ትላለች። በጣም በርዷታል። ጊዜው ታይሳስ ወር ነው። ሰዓቱ 7 ሰዓት ነው። እኩለ ቀን ነው። በዚህ ፀሐይ እኛ ሙቀት ልገለን ነው። በዚህ ሙቀት አንቺ ምኑ በርዶሽ ነው እንደዚህ የምትንቀጠቀጪው ብሎ ሰው ምዳቋን ይጠይቃታል። ምዳቋም ጥያቄውን ከሰማች በኋላ እናንተ ሰዎች፣ እናንተ የሰው ልጆች ሰው ስትባሉ ከዛሬ ውጪ የነገ የተነገ ወዲያ ምን እንደሆነ የማታውቁ የማታስተውሉ ደሞ እንት ያቀ ብላችሁ ትጠይቁኛላችሁ ብላ ትናገራለች። ለምንድን ነው የምትንቀጠቀጥ እስቲ ንገሪን ብሎ ይሏታል። ሞኞች እኔማ አሁን የምንቀጠቀጠው ለዚህ ለአሁኑ ፀሐይ ለአሁኑ ብርድ ለአሁኑ አሁን በጣም በርዶኝ ሳይሆን እኔ አሁን የምንቀጠቀጠው ከስድስት ወር በኋላ በሐምሌ ለሚመጣው ብርድ ሰውነትን እያለማመድኩ ነው። ስለዚህ እናንተ የሰው ልጆች ስትባሉ የዛሬን ብቻ ታያላችሁ እንጂ የወደፊቱን የማታዩ ናችሁ ብላ መልስ ሰጠች። ስለዚህ ምን ጊዜም ቢሆን ምዳቋ እንዳለች የዛሬን ጥቅም የዛሬን ሁኔታ ብቻ ሳይሆን የነገን የተነገ ወዲያን የወደፊቱን ራቅ አድርገን ካሁኑኑ መዘጋጀት አለብን ማለት ነው። አመሰግናለሁ።
እና በስዳማ ህብረተሰብ እንዴት ሴቶች ኑሯቸውን ለማሸነፍ የሚያስቸግራቸውን ጠላታቸውን ስሜን ጀምር አበበ ከበደ ከስዳማ ነው እንዴት ማስወገድ እንደሚችሉ የሚያሳይ ነው። ይህም በአንዲት ሴት የተነገረ ነው። ነው ወረተረቱ ለመግባት በሴትዮዋ ስም ነው የሚነገረው ተረቱ። ኪኒናማ ሰካልትራል ኔም ኪኒናማ ይላል። ኪኒናማ የምትባል አንድ ሴት ብዙ ፍየሎች ነበሯት። ፍየሎቿን ታሰማራና እየጠበቀች ትውላለች። ትመልስና ታስራቸዋለች። አሁን የምትኖረው ዋሻ ውስጥ ነው። ዋሻውን በትዛዝ ነው ምትከፍተውና ምዘጋው። ዋሻዬ ተከፈትልኝ ስትል ድንጋዩ ይከፈትላታል። ትወጣለች። ዋሻዬ ተዘጋልኝ ስትል ዋሻው ግጥም ብሎ ይዘጋል። ትሄዳለች። አሁን ስትሄድ እረኝነት በምትውልበት ቦታ አንድ ተንኮለኛ ነብር ያስቸግራታል። ምን እያደረገ? ጠቦቶቿን እየመነተፈባት። አሁን ምን ታደርጋለች? ውሏ ሁለት ቦታ ነው። ዛሬ ዴጋሬ ውላለው ትላለች። የቦታ ስም ነው። ዴጋሬ የቦታ ስም ነው። ምትውለው ግን ጠማዴ የሚባል ቦታ ነው። ይህም የቦታ ስም ነው። እሱ ዴጋሬ ብላው ዴጋሬ በሚውልበት ጊዜ እሷ ጠማዴ ትውላለች። እያታለለችው እንደዚህ እያምታታች ትኖራለች። በጣም ይቸግረዋል ነብሩ። ፍየሎቿን ለመብላት ሁልጊዜ ለሐጩን ያዝረከርካል፣ ግን አያገኘውም። አንድ ቀን ይመጣና ተደብቆ ዛፍ ላይ ይቀመጥና ዋሻዋን ዋሻዬ ተከፈትልኝ ይከፈታል። ስትወጣ ዋሻዬ ተዘጋልኝ ስትል ይዘጋል። አሁን ይህንን ለካ እሷ ግራ ቀኝ አይታ ነው እንደዚያ የምትለው። ዛሬ ዛፍ ላይ ተደብቆ አዳምጧታል። ልክ እሷ ስትሄድ እሱም ይወርድና እሷ ቦታ ይቆምና በእሷ ድምፅ ዋሻዬ ተከፈትልኝ ይከፈታል። ዋሻ ግብትልና ዋሻዬ ተዘጋልኝ ብሎ ዋሻውን ይዘጋና ውስጥ ገብቶ እቤቷ ከገባ በኋላ ቆጥ አለ። ቤት ውስጥ ቆጥ ላይ ይወጣና አድፍጦ ይተኛል እዛ ላይ። አሁን እሷ ሀገር ሰላም ነው ብላ ፍየሎቿን ስጠብቅ ውሏ ደክሟት ፍየሎቹን ታመጣና እንደ ልማዷ ዋሻዬ ተከፈትልኝ፣ ፈገገገ ተከፈት ገባች። ዋሻዬ ተዘጋልኝ፣ ተዘጋ። አሁን ገባችና ፍየሎቿን ቦታ ቦታ ትይዛ ወደ ጋጣ መልሳ ልክ እሳት ልታነድ ርቧት ውላለች። ኦፍ ስትል ከላይ ላጭ ይዝረከረካል። አሁን የነብርን ጥረን ድሮም ታቅ ነበርና አሁን ምን ትላለች? እዛ ሆና የሆነ ነገር ይሸታትና ደንግጣ ዛሬ ምንድን ነው እሱ የጌቶቼ ጥረን የሚሸተኝ እዚህ አለች። ዝም አላት። ቀና ብላ ለማየት ፈርታለች። እሳቱን ኡፍ ኡፍ ትላለች። አሁንም ይወርዳል። ለሀጩ ይረከረካል። እርቦታል። ፍየሎቹን አይቷል። ጠቦቶቹ አሉ። ከዛ በኋላ ምንድን ነው ዛሬ እዚህ ቤት የጌቶቼን ጥረን የሚሸተኝ? ጌቶቼ ቤት በኩል መጥተው ነው። እንዴት ያስደስታል ትላለች። የፍራቷን ነው። ከዛ በኋላ አዎ እኔ መጥቻለሁ አለውልሽ። አሁን ዘልዬ አንቺ ላይ ወይስ ወቦ ላይ ጉብ ልበል? ወቦ ማለት አንድ ጠቦት፣ የጠቦቱ ስም ነው። የፍየሉ ጠቦቱ ስም ነው። አንቺ ላይ ወይስ ወቦ ላይ ጉብ ልበል ይላታል። ከዛ በኋላ አይ እኔ ወቦን ለምን አርብቼ ነው እርሶ እኔ ላይ ጉብ የሚሉት? ወቦ ላይ ጉብ ይበሉ እንጂ ትላለች። ከዛ እንዳለችውም ይዘልና ወቦ ላይ ጉብ ብሎ ደሙን ይጠጣል። ወዲያው ያው ነብር ደም ይጠጣል። ደሙን ከጠጣ በኋላ አሁን እንግዲህ ጌቶቼ ይሄንን እኔ ገፍና ጥሩ አርጌ አበላውታለሁ፣ እርሶ ቁጭ ይበሉ አለች። አሁን ቁጭ ያለ እሱ። ከዛ በኋላ አሁን የምቀቅልበት ውሃ ስለሌለኝ ከወንዝ ውሃ እጄ እንዳመጣ አንድ ጊዜ ስጋውን እየጠበቁ ይጠብቁኝ ጌታዬ ትላለች። እሱ ቁጭ ብሎ ስጋውን እየጠበቀ እያለ ወንዝ ትሄድና አንድ ነጭ ድንጋይ አለ ከውሃ ውስጥ የሚወጣ በስዳምኛ ጨላላቃ ይባላል። ጨላላቃ በስዳምኛ ነው። እና ነጭ ድንጋይ አለ። እሱን ድንጋይ ታመጣና በሞራ ትሸፍንና በበጉ በፍየሉ ሞራ ትሸፍንና ፍሙ ላይ ታረጋለች። ከዛ በኋላ ይሄኛው ድንጋዩ በጣም ይግልና በመራው እንትን ተሸፍኖ በጣም ይግላል። እሱን በማያጃ ታነሳና ጌታዬ 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 መረቀው ተንጠባጥቦ አለቀ፣ ጮማው ተንጠባጥቦ አለቀ፣ ሃይበሉ ሃይበሉ ትላለች። አሁን ርቦታል ነብሩ ሃይልና አፉን ሲከፍት ይሄንን በመራ በጮማ የተጠቀለለ ድንጋይ በጣም ይጋለውን ጎረሮው ውስጥ ሸነቀረች፣ አቃጠለው፣ ሞተና ወዲያው ወደቀ። አሁን ስታይ መግደሏን አረጋገጠች። ከዛ በኋላ አሁን አንደኛውን ትልቁን ጠላቷን እንደገደለች ስታረጋግጥ በጣም ደስ አላት። ሌላ ደግሞ የሚያስቸግራት እንደው እንደዛ ባያደባም አንዳንድ ጊዜ ፍየሎቿ ብዙ ከመሆናቸው የተነሳ ጫካ ውስጥ ዞር ሲሉ ሲያመሹ የሚነጥቅባት ጅብ አለ። ይሄ ነው የቀራት። አሁን እሱን ምን ታረጋለች? አጥንቱን ታወጣና እዛ ደጅ ላይ ታስቀምጣለች። ያው እንግዲህ እንደሚታወቀው ጅብና አጥንት ተገናኝተው እያነፈነፈ መጣና፣ አንቺ ክንናማ፣ አንቺ ክንናማ፣ ምንድን ነው ደጅሽ አጥንት አጥንት ይሸተኛል? ና ነግረሃለሁ፣ ና ሞልተዋል፣ ሁሉም ነገር ሞልተዋል፣ ና ነግረሃለሁ አለችው። ከዛ በኋላ እሺ አለና ገባ። አሁን እኔ አጥንት ብዙ እንድሰጥህና እንድትጠግብ አንተና እኔ ጓደኛሞች እንድንሆን ጭራዬንና ጭራህን አንድ ላይ ብንሰፋስ ትለዋለች። ከዛ በኋላ አይ እሱስ ጥሩ፣ በጣም ደስ ይለኛል፣ ጥሩ ነው ጥሩ ነው። እኔ አጥንት ብቻ ላገኝ እንጂ ካንቺ ብጎዳኝ ጓደኛ ብሆን ምን ከፋኝ? እሱም ፍየሎቹ እንዲበላ እየታየው ነው ከሷ ጋር እየባለ። ከዛ በኋላ ያንን የሞተውን ነብር ሌላ ልብስ ጨርቅ አልብሳ ኑራ ኖሮ ከነብሩ ጭራ ጋር የጅቡን ጭራ ግጥም እያደረገች ትሰፋለች። አመመኝ አመመኝ አመተኝ አመመኝ ይላል። አጥንቱን ወስድብሃለሁ አልሰጥህም ትለዋለች። አይ በቃ 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 አጥንቱ ስጭኝና ውጊው ስፊው ይላታል። ግጥም አድርጋ አጥንቱ በአጥንቱ እያታለለችው ከነብሩ ከሬሳው ጭራ ጋር ግጥም አድርጋ ሰፋች። እሱን ከጨረሰች በኋላ አሁን ጌቶቻችን እዚህ ብቅ ብሉ፣ ምን አባክ ይውጣሃል ትለዋለች። እንግዲህ ጅብ ነብርን በጣም ይፈራል። ቡሬነቱን ሰውነቱን ምናምን ሲያይ ግደል ነው የሚገባው። እኔ ጌቶችን እዚህ አይቼ ጥሻውን ጥሻ ግደሉን ግደል ሳልል ወርጄ ነው የሚደረገመው አለ ነው። ይሄውልህ ብላ ቁርበቱን ያለበሰችውን ስታነሳ ቡሬውን ነብሩን ያያል። አጥንቱን ይተውና ጭራው ላይ ሰፍታለች። አንዴ እየተከተለ እሱ ሲሮጥ እየተከተለው ወደ ኋላ እያየ እየተከተለው ሄደና ገደሉንም ገደም ሳይል ጥሻውንም ጥሻ ሳይል ተሰባብሮ ሞተ። እና ክንናማ በዚህ ዘዴ ጠላቷቸዋን አሸንፋ በሰላም ኖረች ይባላል። እና ይሄ በባህሉ የሚነገረው ይሄ ተረት ለምንድን ነው? አንድ ሰው የሚያስቸግረውን ጠላቱን በዘዴ መወጣት እንዴት እንደሚችል የሚያሳይ ተረት ነው። አመሰግናለሁ።
አቤት፣ ይስሐቅ አልዳዳ ነኝ። ይህ ተረት ከረዥም ጊዜ ጀምሮ ከህፃንነት ጀምሮ የማውቀው ተረት ነው። ይህንን ተረት ባይበልጥ የሚያጫውተኝ በልጅነት አባቴ ነው። ይህ ተረት ዋና ሀሳቡና አላማው ሆዳም ወይም ደግሞ ለጊዜያዊ ጥቅምና ለምግብ ለሆድ ብሎ ዘሎ አንድ ነገር ውስጥ ዙሪያውን ቀኙን ግራውን ፊቱን ኋላን ሳዩ ዘሎ አንድ ነገር ውስጥ መግባት ምን ያህል መጨረሻው እንደሚከብድ ለመግለጽ የተነገረ ተረት ነው። በጥንት ዘመን ሰባት ጅቦች ነበሩ። ሰባቱም ጅቦች በፍቅር ይኖሩ ነበር። ይወጣሉ፣ ያድናሉ፣ አንዳንድ ነገር ያገኛሉ። ያገኙትም ተካፍለው በአንድነት ይመገቡ ነበር። ስድስቱም በአጋጣሚ ጅቦች ወንዶች ናቸው፣ ሰባተኛዋ ግን ሴት ናት። እቺ ሴቷ አቅመ ደካማ ናት፣ ጉልበትም ይሄን ያህል የላትም። የሚበላ ነገር ሲገኝ ስድስቱ ጉልበት ያላቸው ስለሆኑ ወንዶችም ስለሆኑ ወዲያውኑ ላጥ 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 ያርጉና ዋጥ ዋጥ ያርጉታል። የጅብ አበላል መቼስ የታወቀ ነው። እቺ ደካማ እቺ ምስኪን መጨረሻ ላይ እነሱ ከበሉ በኋላ ነው የምትደርሰው። ደሞ መበሽተኛ ምነች አቅምም የላት። እንደዚሁ ስኖሩ 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 አንድ ቀን ማምሻውን አደም ሲወጡ ለጥ ያለ ሜዳ ላይ ትልቅ ጉድጓድ ተቆፍሯል። እዛ ጉድጓድ ውስጥ አንዲት አህያ በጣም ጥልቅ ነው ጉድጓዱ ወድቃ ተሰባብራ ሞታ ተገኘች። እንደ ልማዳቸው ሰባቱም ጅቦች ዘለው ዘለው ተረሱና ወዲያ ወዲህ ወዲያ ወዲህ አዩና ጉድጓዱ ግን በጣም ጥልቅ ነው። እየዘለሉ ጥልቅ 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 ጉድጓድ ውስጥ አሉ። ከዛ እንደገቡ እንደ ልማዳቸው ይችን የሞተችዋን አህያ ላት 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 ተደረጉና ዋት ዋት አደረጉ ተደሰቱ። ሰባተኛዋ ጅብ ግን አንደኛ ጤናዋ ሙሉ አይደለም፣ ሁለተኛ አቅመ ደካማ ስለሆነች ይሄንን ጉድጓድ መግባቱን ትችላለች ዘላ፣ ግን እንዴት ተመልሳ መውጣት እንደምትችል ስላላወቀች ወደ ኋላ ቀረች። እዛ ስድስቱም ይችን አህያ ላጥ ላጥ ሲያደርጉ እባካችሁ ለእኔ ትንሽ ወርወር አድርጉልኝ፣ እባካችሁ ከፍሪምባው፣ እባካችሁ እንደውም ራቋን ብቻ ዘላት ትጥላለች። እንደው ኧረ እባካችሁ ወይ ከኩላሊቷ ወይ እንደው ከአጥንቷ እንኳ ዘራይ አንቺን ብሎ ደግሞ ፈሪ እዛው ቁጭ በይ ይሉና ላጥ 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 አድርገው ይጨርሳሉ። እንደማይነጋ የለምና ስነጋ ጅብ ወደ የቤቱ መሄድ አለበት ወደ የዋሻው። እነዛን ለመውጣት አሁን አህያዋን ከበሉ በኋላ ለመውጣት ቢሞክር ከእንዴት ይሞከራል? በጣም ቀጥ ያለ ጉድጓድ ነው ብሎ ቢሞክሩ ብሎ የሚዘለቅ አልሆነም። እዛው ቆዩ። እሷ ግን ስነጋ ጊዜ ወደ ቤቷ ወደ ዋሻዋ በዋሻዋ ተኝታ ሰፋ ሀብላ ተኝታ ዋለች እና ጥንዝዛዋል ምኗን የተገኘውን ነገር በልታ ለቃቅማ ምን ብላ እንደ በመጠኑ ሄዳለች ብላ ተኝታ በሚቀጥለው ማታ እስቲ እንዴት እንደሆኑ ለማየት ትመጣለች። በምትመጣበት ጊዜ እንዴት ናችሁ ደህና ዋላችሁ ወይ ብላ ትላለች። ደህና ውለናል አንቺ ደህና ነሽ ይላል። ደህና ነኝ እንዴት ናችሁ ታዲያ ትላለች። አለን አለን። እንግዲህ አንዷን ጅብ ማነው አንዷን አህያ ስለበሉ አሁን አልራባቸውም። እሺ እንግዲህ ብላ በሉ እንግዲህ ለመውጣት አትሞክሩም ወይ? አልቻልንም ባክሽን፣ እስቲ መሰላል ነገር፣ እስቲ የሆነ እንጨት ነገር በበላችሁት አንጀት በበላችሁት ሆድ እንደምንም ብላችሁ ውጡ እንጂ እኔ መሰላል ለመቁረጥ ምን ለማለት ምን አቅም አለኝ? ለዛው ትላንትና ትንሽ ነገር ጣል አድርጉ ብዬ ብል መቼ ሰጣች? እንደገባችሁ ውጡ፣ እንደገባችሁ ውጡ ብላ ጥላት ሄዳለች። እንደገና በሶስተኛው ቀን ተመልሳ ስትመጣ ባክሽን እርቦናል፣ እንዲያው ትንሽ እንሽላልትም ይሁን ጥንዝዛም ይሁን ከተገኘው ትንሽ ነገር ጣል አድርግልን ብሎ ይላሉ። አይ እናንተ አንድ አህያ ሙሉ አልበላችሁም እንዴ? አሁንማ እኔ ምንም የለኝም። በአራተኛና በአምስተኛ በየዕለቱ ግን እየመጣች ትጠይቃለች። አሁንማ ልንሞት ነው ባክሽ ባክሽ ይሏታል። እንግዲያው አለች አሁን እኔ አንድ ጥሩ ምክር ልምከራችሁ። ምንድን ነው የምትመክሪት? ስንት ናቸው አሁን እዛ ውስጥ ያላችሁ? ስድስት ነ የምታደርጉት? ስድስታችሁም ተያያዙና እስቲ ትግል ግጠሙ። ከዛ አንዱ ከወደቀ የወደቀውን እግዚአብሔርም ፈርዶበታል ብሉት። ምን ይደረግ እንግዲህ እውነትም ስድስቱም ተያይቶ ተደደደ አገሩ ቀለተ መጨስ እኔ ወድቃለሁ ያለ ማንንም የለ መጀመሪያ ሲያዝ በመጨረሻ ላይ አንደኛው ላጥ ብሎ ሲወድቅ አንጀቱን ወዲያው አወጡና ፈስታ አደረጉ። እሱም በልተው ከጨረሱ በሚቀጥለውም መጣች። አረ እሱም ያኛውም በልተን ጨርሰናል፣ አሁንም እርቦናል። ራባችሁ? አሁን ስንት ነው ቀራችሁ? አምስት ነን። አንዱ እስቲ እንደ ቅድሙ ታገሉ እንደመቀደሙና አንዱ የወደቀውን ብሉ ሲባል መጨረሻ ላይ ሁለት በጣም ኃይለኞች ቀሩ። እባክሽን በጣም እርቦናል፣ ምን ይሻላል? አይ ከራባችሁ እስቲ ሁለታችሁ ግጠሙ ትግል፣ የወደቀውን ያው ምን ይደረጋል። ሁለቱ ገጠሙ። በጣም ጉልበተኞች ናቸው። ስታክሉ አንደኛው መቼስ መውደቁ አይቀርም። አንዱ ሲወድቅ አንጀቱን አወጣ ያኛው። አሁን ስንት ይቀራሉ? አንድ ብቻውን ይቀራል። ስድስት አምስቱ ተበልቷል። እንዴት ነው ይባላል። አይ እንዴት ነህ? ደህና ነህ ወይ ትጠይቋለች። ደህና ነኝ፣ ሊሞት ነው በረሃብ። ባክሽን ትንሽ የሆነ ነገር ጣይልኝ ባክሽ እንደው ብሎ ብል የኔ ጌታ እንዲህ አድርጋለች። በረሃብ ከምትሞት እኛ አሁን ስንት እግር አለን አለች። አራት እግር ነው አለ። አንደኛው እኮ ያነክሳል፣ ከአራቱ እግር አንደኛው ያነክሳል። ጥቅምም የለውም እስከዚህ። ይህንን አንደኛውን የሚያነክሰውን እግርህን አውጣና ምን አባቱ ብለዋል። እውነትም እሱ እግር ምን ይጠቅማል? ድሮም እያነከሰ ያስቸግሮናል አለ እና አንደኛውን እግር ላጥ ጠርጋ ያወጣና ይበላዋል። እግሩን ከበላ በኋላ አሁን ሶስት እግር ይቀረዋል። አሁንም መታ ደህና ነህ ወይ? ቁስሉም ያመኛል ብቻ ደህና ነኝ። ታዲያ ምን ይሻላል? የኋላ እግርህን አንዱን ደግሞ አውጣና ብለው። ምን አባት በረሀብ ከሚሞት ይልና የኋላውን ደግሞ አውጥቶ ይበላል። አሁን ሁለት እግሮች ብቻ ይቀሩታል። ያ ቁስሉ ይበሰብሳል። መጨረሻ ላይ እሱም እዛው በስብሶ ይሞታል። ስድስቱም ጅቦች ለሆዳቸው ብለው እዛ ውስጥ በመግባታቸው አንዳቸውም አልወጡም። ስድስቱም እዛው ቀሩ። አንዱ አንዱን በመብላት አጉል ሞተው ቀሩ። ያቺ ግን ሆዷን ብቻ ከማየት ይልቅ ወደፊት ምን እንደሚመጣ በማሰቧ ወደዛ ጉድጓድ ዘላ ባለመግባቷ ሕይወቷን አተረፈች። ረዘም ላለ ጊዜ ቆየች ይባላል። አመሰግናለሁ።
እሺ፣ አበበ ከበደ አንድ ሰውዬ ነበረ። ሶስት ልጆች አሉት። ሶስቱም ልጆቹ ወንዶች ናቸው፣ ተከታታይ ናቸው። አሁን ለነዚህ ልጆች አሳድጎ ትልቅ ደረጃ ካደረሰ በኋላ ሰውየው አሁን እድሜው እየገፋ ሲመጣ ያው የድሮ ሰዎች ሲሞቱ ሞት ሲቀርብ ያቃሉ ይባላል። መሞቻ ጊዜው መቅረቡን ሲያቅ ከብቱን፣ እንሰቱን፣ መሬቱን ያለውን ንብረት ጠቅላላ ለሶስቱ ልጆቹ እንደየ ሁኔታው ያከፋፍላል። ኑ ልጆቼ ይልና ላንተ ይሄኛውን፣ ላንተ ይሄኛውን ብሎ ለሶስቱም ካካፈለ በኋላ ይመርቃቸውና ነገር ግን አንድ ነገር ያስቀራል። ይህ ያስቀረው ነገር ምንድን ነው? ለሱም አባቱ ያወረሰውን ጋሻ ነበር። እንግዲህ ጋሻ በሲዳማ ህብረተሰብ ትልቅ ቅርስ፣ እንደ ሄሪቴጅ የሚቆጠር ነገር ነው እና ያንን ከአባት ከአያት ወደ ልጅ እየተወራረሰ ይሄዳል። በጥሩ ጥንቃቄ ቦታ ነው የሚቀመጠው። ትልቅ ክብር እቃ ነው። ለልጁም በሚያወርስበት ጊዜ ብዙ ልጆች ካሉት በምክንያት ነው የሚያወርሰው። ዝም ብሎ አይደለም የሚያወርሰው። ጀግና ለሆነ ልጅ፣ ጥሩ ስራ ለሚሰራ ልጅ፣ ስነ ምግባሩ የተስተካከለ ለሆነ ልጅ ነው የሚሰጠው እንጂ ዝም ብሎ አይሰጥም። አሁን ምን ያደርጋል? ልጆቼ እንግዲህ ያለኝን እቃ ንብረት ሁሉ አካፈልኳችሁ። አሁን ይሄንን ጋሻ አስቀርቻለሁ። በስዳምኛ ወንቆ ይባላል። አስቀርቻለሁ። ይሄንን ጋሻ የሚሰጠው ከዚህ ከዛሬ ጀምሮ እስከ ሶስት ቀናት ባለው ጊዜ ውስጥ በጣም ጥሩ ስራ ሰርቶ ለመጣ ልጅ ነው ይላቸዋል። አሁን ያንን ጥሩ ስራ ለመስራት ሶስቱም የሰሩትን ያስተውሱና በሶስተኛው ቀን ሶስቱም ልጆች አባታቸው ፊት ይቀርባሉ። የመጀመሪያው ታላቅ የው ልጅ ነሳና አባባ እኔ አንድ ትንሽ ህፃን ልጅ እየዳህ መጥቶ ኩሬ ውስጥ ይገባና ተደፍቆ ሊሞት ሲል ያንን ልጅ ለህይወቴ ሳልሳሳ ኩሬ ውስጥ ዘልየ ገባሁና ልጁን በህይወት አድኜ በጣም በሐዘን ለምትሰቃየው እናቱ ሰጠዋት። እና ይሄ ደግ ስራ ጥሩ ስራ ሆኖም ተቆጥሮ ጋሻው አይሰጠኝም አባባ ይላል። ይሄን ነው ሰራኸው ብሎ አባትየው ካዳመጡ በኋላ ልጄ ይሄማ ሰብአዊነት ነው እንጂ በዘልማድ በሰዎች ውስጥ ያለ ሰብአዊነት ሁማኒቲ ሰብአዊነት ነው እንጂ ደግ ስራ ስለአይደለ ላንተ ጋሻው አይገባህም ብሎ ሸኘዋል። አሁን ሁለተኛው ልጅ ደግሞ እየነሳና አባቴ እኔ ከዚህም በፊት አንድ ሰውዬ የማላውቀው ሰውዬ ሌላ መንገድ ሲሄድ 100 የጠገራ ብር ማለት የድሮ ብር ነው፣ በስዳምኛ ክንቹ ብራ ይባላል። እና 100 ጠገራ ብር ማለት በዛን ሰዓት በጣም ብዙ ገንዘብ ነው። አደራ ያስቀምጣል እኔ ጋ፣ ከወር በኋላ መጥቼ ወስዳለሁና አደራ ብሎ ያስቀምጥልኛል እኔ ጋ። ይሄንን ያስቀመጠውን ብር ምንም ነገር ከላዩ ላይ ሳልነካ አደራውን ጠብቄ ሲመጣ መልሼ ሰጠሁት። ብሩን መልሼ ከሰጠሁት በኋላ አንተ በጣም ታማኝ ሰው ነህ፣ ብሬን አቆይተሃል ምንም ሳታጠፋ ብሎ 10 ብር ከ100 የጠገራ ብር ላይ አንስቶ ቢሰጠኝ ያንተ ንጹህ ገንዘብ ላብህን አልፈልግም ብዬ እምቢ ብዬ ሙሉውን ብር መለስኩለት። ይሄስ ደግ ስራ ሆኖ ተቆጥሮ ጋሻው አይሰጠኝም ብሎ ይጠይቃል። አይ ልጄ ይሄማ የአፍቅሮተ ንባይ አለማደር ነው ማለት ገንዘብ ወዳድ አለመሆንን ያሳያል እንጂ ደግ ስራ አይደለም፣ እና አንተም ጋሻው አይገባህም ያን ያክል ብሎ ይናገራል። አሁን ሁለቱ ልጆች እንግዲህ የሰሩትን ስራ በነሱ በኩል ደግ ስራ ነው ያሉትን አግርበዋል። ሶስተኛው መጨረሻው ልጅ ይነሳል። አንሳና አባቴ እኔ ከዚህም በፊት አንተም እኔም ቤተሰቦቻችን ሁላችን የምናውቀው ትልቁ በጣም የሚያስቸግረን ጠላታችን እኔ ሌሊት እኩለ ሌሊት ላይ ስጓዝ ገደል አፋፍ ላይ ተኝቶ አገኘሁት። ይህንን ሰውዬ እንደኛ ለእኛ የሰራውን ጠላትነት አስቤ ቢሆን ኖሮ ባስደነግጠው ኖሮ ወዲያው በርግጎ ተነስቶ ገደሉ ውስጥ ወድቆ ተሰባብሮ ይሞት ነበር። እኔ ግን ያንን ሳላረግ ቀስ ብዬ ሄጄ ቀስቅሼው ደግፌ አውጥቼ ሜዳ ላይ አስተኝቼው አግባብቼው እንዳደነግጥ አድርጌ እኔን ሳይ ጠላቱ በመሆኑ እንዳደነግጥ አድርጌ ተመልሼ መጣሁ። እና አባቴ ይሄ ስራ ከጥሩ ከደግ ስራ ተቆጥሮ ጋሻው ልን አይገባኝም? ልጁን ትንሹን የመጨረሻውን ልጅ አባትየው ጠርቶ ይስመውና በትክክል ለኛ ላንተ ብቻ ሳይሆን ለቤተሰቡ በሙሉ ጠላት የሆነውን ሰው መጥፎ ሳታረግ ገደል እንዳይወድቅ ማድረግ ከደግም ደግ ስራ ነው ብሎ በማመስገን ያንን ከአባት ከአያት እየተወራረሰ የመጣውን ጋሻ ለዛ ለመጨረሻው ለሶስተኛው ልጅ አሳልፎ ሰጥቷል። እና ይሄ የሚያሳየን ምንድን ነው? ጠላታችንን በበኛ በእስላም ማህበረሰብ ውስጥ ጠላትህን አትበቀል የሚለውን ለማመልከት የተጠለቀ ተረት ነው ማለት ነው። አመሰግናለሁ።
እሺ፣ ይስሐቅ አልዳዳ ነኝ። አንበሳና ዝንጀሮ አንድ ላይ ይኖሩ ነበር። ኑሯቸውም የፍቅር ኑሮ ነበር። አንበሳና ዝንጀሮ አንድ ላይ ሲኖሩ ሁለቱም ከብቶች ነበሯቸው። አንበሳ ጥሩ ኮርማ በሬ፣ የደረሰ ኮርማ በሬ አለው። ዝንጀሮ ቆንጆ የደረሰች ግደር አለችው። ሁለቱም ከብቶቻቸውን በጥሩ ሜዳ ላይ ያሰማራሉ። ጥሩ ኑሮ ይኖራሉ። ጥሩ ፍቅር አላቸው። በጥሩ ህይወት ሲኖሩ ከብዙ ዘመናት ከብዙ አመታት በኋላ ግደሯም ተጠቃች ዝንጀሮ። ከዛ በኋላ ያንበሳው ኮርማም እንግዲህ በጥሩ ሁኔታ ነበር። በጣም የሚገርመው ከተወሰኑ ወራት በኋላ የዝንጀሮ ግደር ልጅ ልትወልድ ደረሰች። ልጅ ማለት ጥጃ ማለት ነው። ጥጃ ለመውለድ ስትደርስ ጊዜ ያንበሳው ኮርማው ብታይ ያው ኮርማ ነው። ሆዱ ምንም ከፍ አላለ። የተለያዩ ባህሪያት አልታዩም። ግን የዝንጀሮ ሴት ላም ሁኔታዋ ሁሉ እየተለወጠ እያደገች መጣችና አንድ ቀን ከተኛችበት አልነሳ አለች። ምን ጉድ ሲባል የዝንጀሮ ግደር ምን የመሰለ ጥጃ ወለደች። ዝንጀሮ ተደሰተ። አንበሳው አኮረፈ። ያንበሳው በሬ አልወለደም፣ አኮረፈ። ነው ገምለል አለ። ከዛ በኋላ ጥጃው የዝንጀሮ ላም የወለደችው ጥጃ ከፍ ሲል ጊዜ ጥጃው መራመድ ሲጀምር ላጥ አደረገና ዝንጀሮን በጥፌ አለና የኔ በሬ ነው እንጂ የወለደው፣ ያንተ ደግሞ እቺ ሴት ላም መች ወለደች? አረ ጌታው፣ እንዲህ አይደለም፣ እንደዚህ አይደለም፣ የኔ ናት የወለደች። ዘራ ከዚ ደግሞ ዋ የኔ አይደለ የወለደው አለና እንዲያውም መጀመሪያ በጣም የሚገርመው የዝንጀሮ ላም እንደወለደች እንግዴ ልጁን የዝንጀሮን ላም እንግዴ ልጅ ወሰደና በራሱ በሬ ጭራ ላይ አሰረና የኔ እንትን ነው የኔ በሬ ነው የወለደው አለ። ዝንጀሮ አቅም ስለሌለው ጉልበት ስለሌለው እረባ አኮትን በሬ እንዴት ይወልዳል? የምትወልደው እኮ ግደር ናት፣ ሴት ላም ናት። ዘራል አንተ ነህ ስለ ከብት የምታውቀው፣ እኔ ነኝ። የኔ ነው የወለደው፣ ያንተ እንደውም ወልዳ አታውቅም። መጨረሻ ላይ እሺ ጥጃውንስ መውሰድ ውሰድ፣ ግን ጌታው አገር ይፍረድ፣ ሰው ይፍረድ፣ አራዊት ይፍረድ፣ ዘመድ አዝማድ ይፍረድ፣ ከዛ በኋላ ሰጣ። እሺ ተባለ። ማ ይፍረድ ተባለ። ጅም መጣ ተጠርቶ። ምንድን ነው ጥላችሁ? ጥላችንማ ይሄ ዝንጀሮ ጠግቦ የኔ እንትን የወለደችውን የኔ ጥጃ ማን ነው የኔ ኮርማ የወለደውን ጥጃ ለራሷ ልታደርግ ለራሱ ሊያደርግ ጥጃውን ላም ወለደች ብሎ ይላል። ጅቡ አያየና ደ አበልክ እንዳንተ ዝንጀሮ ተደርጎ ታይቶ የማይታወቀው በሬ ነው እንጂ የሚወልደው ሴት ላም ይወልዳል? እንዳንተ የጌቶች ነው ትክክል። ፈረድ ካንተም እንደዚህ። አዎ እሺ ሌላ ማን ይፍረድ? ነብር ይፍረድ። ነብርም መጣ እያየና ቴ አንተ ብለህ ደግሞ እንድጀመርክ እንዴ በሬ ነው እንጂ የሚወልደው ከየት መጥቶ ነው ሴት ላም የሚወልደው ሲባል በምድር ላይ ያሉ አራዊት በሙሉ ፈርተው ጨረሱ። ዝንጀሮ ምን አለ? መውሰዱን ውሰድ፣ ግን ጦጣ ትፍረድና ውሰድ። አሁን ጦጢት ጋር ይሄ አራዊት ሁሉ ተሰብስቧል። መልእክት ተላከ። ቶሎ ነይ ጌታዋ አቶ አንበሳ ይጠሩሻል። ጠፋች። ዋሉ እዛ ሲጠብቋት፣ በማግስቱም ሲጠብቋት ዋሉ። ማታ ጊዜ መጣች። አንቺ ጦጢት አለ አንበሳው ተናዶ። ምን አባሽ ስንልክ ቶሎ ነይ ብለን ስንል እምቢ ብለሽ ይሄን ያህል ጊዜ የምትቆይበት ምክንያቱ ምጥሯለ። ተናደደ ጌታው። አይደለም አይቆጡ፣ በጣም ትልቅ ችግር ተፈጥሮ ነው የቆየሁት። ምን ችግር ተፈጥሮ? ሰማይ ተሰነጠቀ፣ ሰማይ ተሰበረ፣ መሬት ተሰነጠቀ። ያንን የተሰነጠቀውን መሬቱን ስንጣቂ እየሰፋው ነው የቆየው። የሰማዩንም ስባሪ ደግሞ እየጠገንኩ በዚህ ነው የቆየሁት እንጂ ጌታው የርሶን የበሬና የላሚቷን ችግር ለመዳኘት እና ፍርድ ለመስጠት ወደ ኋላ ብዬ አይደለም ብላ ትላለች። አንቺ ቀጣፊ ውሸታም ወስላታ፣ ሰማይ እንዴት ይሰብራል መሬት እንዴት ይሰነጠቃል ብሎ ይላል። ጌታዬ እንዴ ከሆነ በሬ የት አገር ነው ልጅ የሚወልደው ጥጃ የሚወልደው አለችና ዘላ ዛፍ ላይ ወጣች። ፍርዱን ለዝንጀሮ ትክክለኛ ፍርድ ሰጠች ይባላል። ይሄ ማለት እውነት ምን ጊዜም ቢሆን ትከሳለች ትመነምናለች እንጂ ሄዳ ትክክለኛ ቦታውን አጣጣም ትወጣለች ለማለት ነው።
አበበ ከበደ ጥንት በስዳማ ንግስት ፉራ የምትባል ሴት ነበረች እና እቺ ሴት በዘመኑ በጣም አዋቂ በጣም ብልህ ከሰዎች ሁሉ በጣም ከፍተኛ እውቀት የነበራት ሴት ነበረች እና ሴቶችን ትመክራለች። ምን ይያለች ነው የምትመክረው? ለወንዶች ሙሉ በሙሉ ታዛዥ አትሁኑ። ወንዶች በሚጠየቋችሁ ጊዜ ተሽኮርመሙ፣ በአንድ ጊዜ እሺ አትበሉ፣ አመላልሷቸው ትላለች። እንደገናም ሴት ልጅ በሚትቀመጥበት ጊዜ ከጉልበቷ በላይ ሰውነቷ መታየት የለበትም። ሴት ልጅ ራሷን መጣል የለባትም። ይሄ ከምን አንጻር ነው? በደንብ መብላት መዋብ መቻል አለባት እና ወንዶች በዛ በውበቷ ተስበው እንዲቸገሩ እንዲጨነቁ እንዲለምኗት ራሷን የበላይ ማድረግ አለባት ያለች ሴቶችን ትመክራለች። ወንዶችን ደግሞ ስታዝ የምታስቸግራቸው ነገር ነበረ። ከነዚህ መካከል በወንፊት ዋቅዱ እንግዲህ በጣም የማይቻል ነገር ነው። የስንደዶ ገንዳ አዘጋጁ። ስንደዶ እንግዲህ በጣም ቀጭን ነው። የዚህን የስንደዶን ገንዳ አዘጋጁ። ወንዶችን ነው የምታዘው። በጣም የማይቻል ነገር ገንዳ ማለት ይሄ ከትልልቅ ግንድ የሚሰራ ውስጡ ተቦርቦሮ ጠላ የሚጠመቅበት ሊጥ የሚቦካበት እንደ እቃ እንደ ገበቴ እንደ እቃ መያዣ የሚያገለግል ነው። ውስጡ ተቦርቦሮ እንግዲህ ስንደዶ በጣም ቀጭን ነው። ያንን መሆን አይችልም። ወንፊት ውሃ መቅዳት አይቻልም። እና ይህንን የውሃ ቀጠነ ትእዛዝ ታዛቸው ነበረ ወንዶችን በጣም ለማስቸገር። አሁን እነዛ ስታረግ መጨረሻ ላይ የሀገሬውን ህዝብ ተሰበስብና አጭርና መላጣ ራስ በርሃ ማለት ነው፣ አጭር ሰውና ራስ በርሃ ሰው ትጨርስ ነበር። አጭርና ራስ በርሃ ሰው ተንኮለኛ ነው ብላ ስለምታስብ ከህዝቡ ውስጥ እያበጠረች እያወጣች ትገል ነበር፣ ጨርስ ነበር። ወንዶችን ነው የምታረገው። ሴቶችን የሚያስቸግሩ መጥፎ ተንኮል የሚፈጥሩ እነዚያ ጫጭሮችና መላጣዎች ናቸው ብላ ታስብ ነበር። እነዛ ስትጨርስ አንድ መላጣና አንድ አጭር ተደብቀው ይቀራሉ። ሰው አደባባይ ይውጣ በሚባልበት ጊዜ ረጅም ጫማ፣ ሶሉ ላይ ረጅም ጫማ ያለው አጭሩን ያንን አድርገው ረጅም አስመስለው፣ አሁን ሻፍት ጫማ ሶሉ ረጅም የሚባለው ከዛ የመጣ ነው ይባላል። በአፈ ታሪክ መነሻው ከዛ ነው የሚባለው። ለመላጣው ደግሞ ይሄ የእንትን ጸጉር አርቲፊሻል ጸጉር የሚያደርጉት ያንን ያደርጉና ጸጉሩ ሙሉ እንደሆነ ሰው አድርገው ሾንጎ ያወጣሉ። ሁለቱ ሰዎች በዚህ ተደብቀው ያመልጧታል ሌሎቹን ጨርሳ። አሁን እነዚህ ሰዎች ተደብቀው ይቆዩና እሷ ሳታያቸው ይቆያሉ። እዛ ሆነው ብቻ ዘዴ ይፈጥራሉ። መጨረሻ ላይ ምን እናርጋት አስቸገረችን፣ በወንፊት ውሃ ቅዱ፣ የስንደዶ ገንዳ አዘጋጁ፣ የስንደዶ ገበቴ አዘጋጁ። ስንደዶ በጣም ቀጭን ነው፣ መሆን አይችልም፣ የማይቻል ትእዛዝ ነው። አንድን ጸጉር የራስዋን ጸጉር አንድ ሰጣቸውና 12 ቦታ ሰንጠቃቸው አምጡ። የማይቻል ነገር ነው። አሁን መጨረሻ ላይ እነዛ አንዱ አጭሩና መላጣው ተደብቆ ያሉ ሰውዬ ዘዴ ፈጥሩና እሷን ምን ማድረግ አለብን? እንግዲህ በዛ ዘመን እንዳይገሏት ሴት አትገደልም። ትልቁ ችግር በዚህ ህብረተሰብ ዘንድ ሴት አትገደልም። ይሄ ነው ችግራቸው። እንዳይገሏት ንጉስም ናት እንዴት አርጎ ይገሏታል? አሁን እሷን ማድረግ ያለብን ቀጭኔ እንክበብና አንድ ድጥ ማርሽ ኤሪያ ሆነ ረገረግ ባለበት አካባቢ ከበን እዛ ውስጥ እናስገባትና ቀጭና መውጣት ሲያቅታት ሴትዮዋን አግባብተን በቀጭናዋ ጀርባ ላይ እንሰራት ብለው ይስማማሉ። ይህንን ተንኮል የሚያወጡት እነማን ናቸው? መላጣውና አጭሩ ሰውዬ ናቸው። በኋላ አገር ህዝብ ይወጣና ከጫካ ቀጭኔ እየከበቡ ያመጡና የሆነ ድጥ ቦታ ውስጥ ያስገቧታል። እዛ ተቸንከራ ቁጭ ስትል ያሳዩዋታል ፉራን ንግስቷን አምጥተው። አንቺ አሁን በቅሎ ላይ ይቀመጣሉት ያለሽ አንቺን የሚያክል ንጉስ እንደ መንግስተ ሰማያት በጣም ቀጭኔ እንግዲህ ረጅም ናት በቁመት በዚች ረጅም ላይ በሚታምር ላይ መቀመጥ አለብሽ ብለው በኮርቻ ይጭኑና እዛ ላይ አውጥተው ጥፍር አድርገው ያስሯታል። አሁን ጥፍሯ ያስሯትና ቀጭኔዋን እንደምንም ከዛች ከውሃ ውስጥ ከረገረጉ ውስጥ አውጥተው ይለቋታል። አሁን ቀጭኔዋ ትበረግጋለች። ያ አውሬ ናት። ስትሮጥ ስትሄድ እጇ አንዱ ተገንጥሎ አንድ ቦታ፣ ሌላው እጇ ሌላ ቦታ፣ 12ቱም ብልቷ 12 ቦታ ተገነጣጥሎ ወድቆ የሷ ብልቶች የወደቁበት ቦታ ዛሬ በስዳማ ክልል ውስጥ እንደ ስፍራ ሆነው ይጠራሉ። እጇ የወደቀበት አንጋ የቦታ ስም ሆኖ፣ እግሯ የወደቀበት ሌካ፣ አንጀቷ የወደቀበት ጭንቅላቷ ጥቁርጦ የቀረበት ምናምን እንደ ስያሜ ሆኖ እየተነገረ ይኖራል ይባላል። እና ይሄ ምንድነው ጥንት በስዳማ እንደዚህ ሴቶች ዛሬ ያላቸውን ባህሪ የምትመክር ሴቶች ተሽሮ የምትሽኮረመም መሆኗን ሴት ራሷን የምትጠብቅ በምግብም ሆነ በማንኛውም ራሷን የምትጠብቅ ስትቀመጥ ሰብሰብ ብላ መቀመጥ እንዳለባት ለሴት ልጅ ስነ ምግባር ዛሬ ሴቶች የሚያደርጉትን ሁሉ እያስተማረች ንግስትና አዋቂ ሴት ተብላ በስላማ ውስጥ የምትታወቅ ናት። እና ተረክ ይመስላል። አመሰግናለሁ።
እሺ፣ ይስሐቅ ነኝ። ይስሐቅ አልዳዳ ማለት ነው። የእግዚአብሔር ፍርድ ምን ጊዜም ትክክል ስለመሆኑና እግዚአብሔር የሚሰጠው ውሳኔ ሁል ጊዜ ሀቅና እውነት ስለመሆኑ የሚገልጽ ተረት ነው ይሄኛ። እግዚአብሔርን የሚጠይቁና እግዚአብሔርን የሚለምኑ ሰዎች እግዚአብሔር የነሱን ጸሎት እንደሚሰማና መልስ እንደሚሰጥ ለመግለጽ የተተረከ ተረት ነው። በጥንት ዘመን አንድ አንበሳ ነበረ። አንበሳው ልክ ንጋት ላይ ጸሎት ያደርጋል። ይህ የሚያደርገው ጸሎት እግዚአብሔር አምላክ ይለውና አንተ ታውቃለህ፣ አንተ ሁሉን የፈጠርክን፣ ሰማይን የፈጠርክን፣ ምድርን የፈጠርክን ሁሉ ይቻልሃል። ለእኔ ዛሬ ጥሩ ምግብ ስጠኝ፣ ጥሩ በልቼ እንድውል እንዳልራብ ብሎ ጸሎት አድርጎ አንበሳው ጠዋት ይነሳል። አንበሳው በጠዋት እንዲህ ብሎ ሲነሳ በወዲያ በኩል ጫካ ውስጥ ደግሞ አንዲት ድኩላ ጫካ ውስጥ ቁጭ ብላ እግዚአብሔርን ትጸልያለች። ድኩላዋ በነገራችን ላይ ልትወልድ ተቃርባለች፣ እርጉዝ ናት። የኔ አምላክ አለች፣ መሮጥም አልችልም ማምለጥም አልችልም አቅምም የለኝም። አንተ ሰማይን የፈጠርክ ነህ፣ ምድርን የፈጠርክ ነህ፣ ሁሉን ነገር የምታዘጋጅ አንተ ነህ። እኔ አቅም የለኝም። ካውሬ ከሚበላኝ ካንበሳ አንተ ጠብቀኝ። እኔ አቅም የለኝም። አሁን እኔ አቅም አንተ ብቻ ነህ። ሊወልድ ደግሞ ተቃርቤያለሁ። ምጥ ደግሞ ጀማምሮኛል። አሁን ምን ይሆናለሁ? አንተ ጠብቀኝ ትልና ከጫካ ወጣ ትላለች። ትንሽ ወጣ ትልና ከጫካ እንዲህ ይወጣ ስትል ያኛው አንበሳም እግዚአብሔርን ጸልዩአል ምግብ ስጠኝ ብሎ። ያንበሳ ምግብ ድኩላ፣ ከርከሮ፣ እንደዚሁም ደግሞ አሳማ፣ እነዚህ ነገሮች ናቸው። ድኩላዋ ጸሎት አርጋ ከጫካ ገና እንዲወጣ ስትል አንበሳው ደግሞ ከዛው ፊት ለፊት ካጠገቡ ጫካ አምላክ ምግብ ስጠኝ ብሎ ወጣ ስል በቅርብ ርቀት ሁለቱም ፊት ለፊት ይገናኛሉ። ሲገናኙ አንበሳው የኔ ጌታ የኔ አምላክ ተመስገን፣ አሁን ለምኝ፣ አሁን ሰጥተኛል እንግዲህ እቺን ድኩላ እንድበላት የኔ ጌታ ብሎ ሊወረወር ብቻ እንደው ያለ የሌለ ሰውነቱን አዘጋጅቶ ተብቻ እንዴ እስ ዘጋይ ድኩላ አይደል የኔ ጌታ ለምኝ አንተን ጠይቅ አድነኝ ካንበሳ ብዬ አሁኑኑ ገና ጸሎት ሳልክ ለአንበሳ አሁኑኑ ልትሰጠኝ ነው አንተ ታውቃለህ የኔ ጌታ ብለው እንዴ ተፋጠው ብቻ አንበሳም ለዘል እንዴ ስለሰቀል እሷም የትም ሮጣ ማምለጥ አትችልም። እንዴ ስትል አንድ ካርካሮ የሚባል አውሬ አለ። ይሄ ዋርቶክ ነው የሚባለው። እሱ እግዚአብሔርን ማያቅ አሁን ይታጠባል፣ አሁን ጭቃ ውስጥ ይንከባለላል። መብላት ነው መጠጣት ነው እንዲሁ በዘፈቀደ የሚኖር ጥጋበኛ አውሬ ነው። የሱ መንጋ ከላይ ይሄንን አንበሳውንም አላዩም። ኢላይ ድኩሎን ማለት በዚህ በነሱ በሁለቱ መሃል መንገው እንዳለ ድድድድድድ ይያል በሩጫ ወደ ታች ሲያል አሁን በአንበሳውና በድኩሎ መሃል ገቡ። መንገው ጠቅላላ ይሄ ከርከሮ ልክ መሃል ሲገባ አንበሳው ያቺ ድኩሎን ተወና እዚህ መሃሉ ፊት ለፊቱ የመጣውን ዘለለና አንደኛው ሲያኛው ሲያመልጥ ጩኸቱ አንድ አራት ተምስቱን ከዚህ ከከርከሮ እስከገለ ድረስ ድኩላዋ ቀስትልና ወደ ኋላ ያለች አመለጠች። እግዚአብሔር የድኩላዋንም ጸሎት ሰማ፣ የአንበሳውንም ጸሎት ሰማ። ለአንበሳም ምግብ ሰጠ፣ ድኩላዋንም ከመበላት አዳናት። እግዚአብሔር የሰውን ልጆች የፍጥረታቱን ጸሎት ሁሉ ይሰማ። አመሰግናለሁ። እሺ፣ አሁንም ይሳቅ ነኝ። ይሄኛው ተረት እንደ ቅድሙ እግዚአብሔር ያው አምላክ ሰማይና ምድርን የፈጠረ የፍጥረታትን ጸሎት ምን ጊዜም የሚሰማ ስለመሆኑ የተጠቁት እንዳይጠቁ የሚከላከል አምላክ መሆኑን የሚገልጽ ነው። በጥንት ዘመን ኤሊ የምትባል እንስሳ ነበረች። ይቺ ኤሊ አቅመ ደካማ ናት። እንደ አሁኑ ድንጋይ ለብሳ አይደለም የተፈጠረችው። ዝም ብላ እንደ እንሽላለት እንደ እንቁራሪት ዝም ብላ ቀስ እያለች ትጓዝ ነበረ። ደካማ ፍጥረት ናት። አሁን ይቺ ኤሊ ስትኖር አንድ ቀን ከዚህ ቀደም ከሷ ጋራ በፍቅር ይኖሩ የነበሩ አራዊት በሙሉ አደሙና ለመሆኑ አሉ የዱር አራዊት፣ የሰማይ አእዋፋት፣ የምድር አራዊት እንስሳት በሙሉ ተሰብስቦ ለመሆኑ ይቺ ኤሊ የምትባል ከዘመድ ዘመድ የላት፣ ከወገን ወገን የላት፣ ከጉልበት ጉልበት የላት፣ መከላከያ የላት፣ ለምን ተሰብስበን ብጭቅጭቅጭቅ አድርገን አንበላት ብለው ይመካከራሉ። ሲመካከሩ ያድራሉ። የሚመካከሩ አራዊት አንበሳ፣ ነብር፣ ጅብ፣ ወፍ፣ አሞራ፣ ቁራ፣ ጭልፊት፣ እንደዚሁም ደግሞ ትልቁ አሞራ አሳ የሚበላ የተለያዩ የአዋፍ ዝርያዎች በሙሉ ተሰባሰቡና በኤሊ ላይ ተመካከሩ። ተመካክረው በመጨረሻ ላይ ምን ውሳኔ ላይ ደረሱ? እኛ ነገ ልክ 4 ሰዓት ላይ አንዳችሁም እንዳትቀሩ ተሰብስበን ኤልን እንበላታለን አቅምም የላትም ብለው ሁሉም ተመካከሩና በመጨረሻ ላይ ተለያዩ። ነገ ሊበሉ ዛሬ ሁሉም ወደ የቤታቸው ሄዱ። ማታውኑ አንዷ ድሮ ከኤሊ ጋር አብራ የነበረች ለኤሊ የምትቆረቆር እዛ ስብሰባ ላይ ነበረችና ሌሊቱን እየተጓዘች ገስግሳ መጣ። ለኤሊ ኤሊ ሆይ ወይ ምን ትሰሪያለሽ? ጉድ ፈልቶ ምን ሆነ? አራዊት በሙሉ ተሰብስቦ ዛሬ አንቺንም ነገ 4 ሰዓት ላይ ሊበሉሽ ሊቦጫጨቁሽ ጫርሷል ሁሉን ነገር ተመካክሯል ነው። አዎ እኔ ሊበሉ? አዎ። አለቀሰች። ማን ሊያድነኝ ይችላል? ማን ከዚህ አበሳ ከዚህ ችግር ሊያወጣኝ ይችላል? አንደኛ መከላከያ ኃይል የለኝም። ከጥፍር ጥፍር የለኝም። ከጡንቻ ጡንቻ የለኝም። ከጉልበት ጉልበት የለኝም። ማን ያድነኛል ብላ በጣም አለቀሰችና ይህንን መልእክት ያመጣችኋን ሰው ስሚ ትላታለች። ወይ እነማን ናቸው የተማከሩት? አንበሳ፣ ነብር፣ ጅብ፣ ዝንጀሮም፣ ወፉ ደግሞ ሁሉ ወፎች ነው። በኋላ አሰበችና ጭልፊትስ አለችው እዛ ውስጥ? ከጭልፊት ጋር ውለታ ነበራቸው። መቼስ ክፉ ቀን ሲደርስ ወዳጅም ጠላት ይሆናልና ጭልፊትም አብራለች። አለች ጭልፊትም ያቺ ነው ወዳጅም? አዎ። እነን ለማብላት አለቀሰች። መጨረሻ ላይ ሌላስ ማን አለ? አንበሳ ማን? ሌላስ ማን? ጅብ። ሁሉም እሺ፣ ቆይ ቆይ፣ አንተ ነገር እንልጠይቅሻለን እዛ አድማ ውስጥ እግዚአብሔር አለ ብላ ጠየቀ። እነን ሊበሉ በሚዘጋጁት እዛ አድማ ውስጥ እግዚአብሔር አለ? እግዚአብሔር እንኳ እዛ አድማ ውስጥ የለም። እግዚአብሔር የለም። እግዚአብሔር ከሌለ እግዚአብሔር እሱ ያውቃል፣ እሱ ያድነኝ ትልና ትናገራለች። ከዚህ በኋላ በማግስቱ ሁሉም ተሰብስቦ አራዊቱ ሊበሏት በተባባሉት ሰዓት ተሰብስበው እንደዚህ ሄደ። ተሰብስበው መጥተው ቢያዩት ቢፈልጓት ቢያዩት ቢፈልጓት የለችም። አረ እዚህ ድንጋይ አካባቢ ነበረች እኮ ብለው ድንጋይ ላይ እየቆሙ ይፈልጓታል። ላካ ሌሊቱን እግዚአብሔር ይችን ኤልያን ድንጋይ አልብሷት አሳድሯልና መጥቶ ድንጋይ ላይ እየወጡ እየቆሙ የት ሄደች እዚህ እያሉ ይፈልጓታል። ከዛ ዕለት ጀምሮ እግዚአብሔር ኤልን ድንጋይ አለበሳት። እነዚህ አራዊቶች በሙሉ ሊበሏት ሊበጫጭቋት ከተሰባሰቡበት እግዚአብሔር ድንጋይ አልብሶ አዳናት። ስለዚህ አንድ ሰው ሰውን ለመበደል በግፍ ቢነሳሳ አቅም የለውም ብሎ ጉልበት የለውም ብሎ ደካማ ነው ብሎ ማን አለው ብሎ ብነሳ ህያው የሆነ አምላክ ሁሉንም የፈጠረው ከጎን እንዳለ ማወቅ ያስፈልጋል። አመሰግናለሁ።